የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን ደም ሰምታችኋል ይላል የተለመደውን የዘወትር ሰላምታችንን ያስቀደም የኢትዮጵያ አንድነት ሬዲዮ የዛሬ ጥር 1 2008 ወይም እንደ አውሮፓውያን አቆጣጠር የጃንዋሪ 10 2016 ቅንብራችንን ይዘን ቀርበናል። አድማጮቻችን በዛሬው ዕለት ስርጭታችን ሙሉ ጊዜውን የመደብነው ባለፈው ሳምንት የአውሮፓውያን የዘመን መለወጫ አዲስ ዓመት ምክንያት በማድረግ ጀምረነው የነበረውን ሁለተኛውንና የመጨረሻውን ያስተያየት መስጫ ማስተናገጃ መሆኑን ኮዲሁ እንገልጻለን። በዛሬው ስርጭታችን 3 እንግዶች ይሳተፋሉ። በኢትዮጵያ ጊዜያዊ ሁኔታ ዙሪያ በተለይም ወያኔና ግብረአበሮቹ የደነገጉት ዘውግ ተኮር ክልል በአጣዳፊ ወደ ውድቀቱ እየተሸጋገረ ለመሆኑ ተሳታፊዎቹ ማብራሪያ ይሰጡበታል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዕለቱን ስርጭታችንን በሚቀጥለው ሙዚቃ እንከፍታለን።
Yeah.
አድማጮቻችን በመግቢያችን ላይ እንደገለጽነው አዲሱን የአውሮፓውያን ዘመን መለወጫ በዓሉን ምክንያት በማድረግ የኢትዮጵያ አንድነት ሬዲዮ የኢትዮጵያን ጊዜያዊ ሁኔታ ለመቃኘት ባወጣነው እቅድ መሰረት በዛሬው ዕለት 3 ብርቅዬ የኢትዮጵያ ልጆች አስተያየታቸውን ያካፍሉናል። በተለይም በኢትዮጵያዊነት አንድ ባህሪ እና አንድ ልብ ይኑረን ብለው በጽናት የቆሙ ይህንንም የተቀደሰ መንፈስ በልዩ ልዩ መድረኮች የሚያስተጋቡ ሁለት ስመጥሩ ታዋቂነትን ያተረፉ ኢትዮጵያውያን ሴቶች እህቶቻችን ጋር አጭር ቆይታ እናደርጋለን። በመቀጠልም ባለፈው ሳምንት ከሻምበላ ሸብር ገብሬ ጋር ጀምረነው የነበረው ውይይት በዛሬው እናጠቃልላለን። የመጀመሪያው እንግዳችን ዶክተር አበባ ፍቃደ ናቸው። ዶክተር አበባ ፍቃደ ከትምህርት ሙያቸው ጋር የተያያዙ ትምህርታዊ ጥናቶችንና ትንታኔዎችን በጽሑፍም ሆነ በሚዲያ ንቁ ተሳትፎ ያደርጋሉ። ዶክተር አበባ ለዛሬው አጭር ቆይታ አንድ የአገራችን ብርቱ ጉዳይ ላነሳለሁት እና ይተቹበታል ይስማውታል ብዬም ተስፋ አደርጋለሁ። ዶክተር አበባ የትግሬው ያኔ አገዛዝ ለ25 ዓመታት ያለፈበት ቋንቋንና ዘውግን መሰረት ያደረገ ፌደራሊዝም ወደ ተፈራው የርስ በርስ ልቂት ሊዘፍቀን እየተንደረደረ በመምጣቱ አብረን ማለቃችንን የተረዳው የህዝብ ወገን በህብረ ድምጽ እንመክት የሚለው ጥሪ በሰፊው ይደመጣል። በሌላ በኩል ደግሞ ይህ ህብረ ድምጽ የስነ ልቦና ግንዛቤው የተሟላ አይደለም። አግሪቷን ለልቂት አፋፍ ያደረሳትን አገዛዝ በአምሳያው የመተካት ዝንባሌ ጥድፊያ ነው የሚታየው የሚለውም አሁንታዊ ክስተቶች ፈጠው ወጥተዋል። እርስዎ ከአንድ ዓመት በፊት ይህን ኢትዮጵያዊነትን የጎደለውን የኢትዮጵያዊነት ስነ ልቦና አስመልክተው ሰፊ ግንዛቤ በጽሑፍ ሰጥተውበታል። ኢትዮጵያን ማዳንና ወያኔን የማስወገድ ራዕይ አሁን አገሪቷና ህዝቧ ካለበት አንጻር የሚታይ ብሩህ ተስፋ አለ ወይ? አስተያየቶን ቢሰጡበት አመሰግናለሁ። ዶክተር አባ ይቀጥሉ።
እግዚአብሔር ይስጥልኝ በድጋሚ ለምታደርጉት ትብብር። መልካም አዲስ አመት እንዲሆንላችሁ፣ የአውሮፓውያን አዲስ አመት እንዲሆንላችሁ እመኛለሁ። ብዙ ጊዜ የምታቀርቧቸው ጥያቄዎች መሰረታዊ ናቸው። መፍትሄ አዘልን ውይይት እንድናደርግበት የሚጋብዝ በመሆኑ በጣም ደስተኛ ለመሆኔ ብሩህ ነገር ይታይሻል ወይ ለሚለው ከዚሁ ልጀምሮ። ብሩህ ነገር መኖሩን ለጥቂት አገር ወዳድ እና ኢትዮጵያዊነትን ማዕከል ላደረጉ ኢትዮጵያውያን ድምጽ ሆናችሁ ስላላችሁ ካለን መነሳትና ለጥያቄው ማለት ነው ካለን ምንድን ነው የሚታየው በሀገራችን ውስጥ ሁለቱ ያስቀመጥካቸው አዝማሚያዎች አሉ እና ምርጫችን ለማለት ነው። ለዚህ ነው ከናንተም እኛም ድምጽ ያገኘን እድል ያገኘን ሐሳባችን እንድናከፍል መደረጉ ለኢትዮጵያ መጪ ወደፊት ለሚኖረው አለመጥፋትና ትንሳኤዋም እንደሚኖር የሚያመላክቱን ጭላንጭሎች መሆናቸውን ከወዲሁ ለማመልከት ብዬ ነው እና በእናንተ ምስጋና በኩል የቀረብኩት። ምንድነው የሚታየው ለሚለው ሁላችን እንደምናውቀው የሀገራችንን ሁኔታ ስንመለከት ወደ ኋላ መመለስ የለብንም፣ ብዙ ትንታኔ መሰጠት የለበትም። ጠላታችን ማን እንደሆነና ምን እንደሆነ አላማው ከውጭም ከውስጥም ተሳስረው ኢትዮጵያ የምትባለውን ሀገር በሀገር በታሪካዊነቷ በጥንታዊነቷ በዘመናዊ ህልውናዋም እንዳትገኝ ለማድረግና ለማፈራረስ የታቀደ እርምጃ ነው። ወያኔን ይህንን እርምጃ በሚያካሄድበት ጊዜ ብዙ ተባባሪዎች አሉት እና ቀደም ሲል እንዳልከው በተለያዩ ጽሁፎችም እንደገለጽኩት ይሄ አስተሳሰብ ነው። ይህንን አስተሳሰብ ይህንን አመለካከት ይህንን ርዕዮተ ዓለም ተከትለው የሚሄዱ አሁን በዋናነት የመንግስትን ስልጣን ይዞ የሚንቀሳቀሰው ወያኔ ቢሆንም ሌሎች ኃይሎችን በዙሪያው ስላፈራ የነዚህ መኖርና ለነዚህ ወያኔ እንደተከፈተለትና እንዳገኘው አጋጣሚ ሌላ ምድል ቢኖር ለኢትዮጵያዊነት አይነት ጸሪ ሆኖ ኃይሎች ይሄንን ሪያሊቲ የሚፈልጉትና እንዲሆን የሚመኙት መሆኑ ግልጽ ነው። ለዛም ከንግግር እንዳልከው ከፍተኛ ጥረት እያደረጉ ነው። ጥረት የሚያደርጉት ግን ለምንድነው አሁን ከፍተኛ መፈራገጥ ያለው? የኢትዮጵያ ህዝብ በሌላው በኩል ማለት ነው፣ የኢትዮጵያ ህዝብ ላለፉት 25 አመት ተዘናክቶ ያላየው እንደ ጥቂቶቹ ማለት ነው ሰፊው ህዝብ ሳይ እና በማሰብ የተሻለ ነገር ይመጣ ይሆናል በሚል ብዙ የታገሳቸውና ያለፋቸውን መከራና ሰቆቃ እንደማያልፍ ወሳኝ የሆነ እርምጃ የሚወስድበት ህዝባዊና ኢትዮጵያዊነትን ማዕከል ያደረገ ከውስጥ የበሰለ ንቅናቄ እየፈለቀ ነው። ይሄ ንቅናቄ ይሄ ኃይል ስላለ እየፈለቀም መፍለቅ ብቻ ሳይሆን ወያኔን እየገጠመው ነው። ይሄንን ሁኔታ ወያኔም ሆኑ ሌሎች የወያኔ ቢጤዎች ጎልቶ እንዲታይና የኢትዮጵያ ሪያሊቲ የሚሉት ነገር አለ፣ አሁን ያለው በመድር ላይ ያለው ሪያሊቲ ወያኔን ኢትዮጵያዊነት እያሸነፈው መሆኑን ኢትዮጵያውያን መንፈስና ጥንካሬ በተለያዩ የትግል ዘዴዎችም እንደምታዩት ካያችሁ ከስነ ጽሁፍ በኪነት በዘፈን በሙዚቃ በግጥም ትላንት የተወለዱ ወጣቶች ሁሉ የኢትዮጵያዊ የጥንቷ ኢትዮጵያዊ መንፈስ በውስጣቸው እየሰረጸ እየመጣ ነው። ይሄንን ለመሸፈን ከሚደረጉት ሁኔታዎች አንድ ለዚህ ድምጽ አለመሆን፣ ይሄን ሪያሊቲ እንደሆነ እንዳልሆነ በሌሎች ሁኔታዎች መሸፈን ማለት ነው። እንግዲህ ሚዲያዎች፣ ፕሮፓጋንዳዎች ዝም ብሎ የሚሰጡ የሚወረወሩ ቃላት አሉ፣ ማወናበጃ ውዥንብር መንዣ ስያሜዎች፣ ትንታኔዎች፣ እነዚህ ሁሉ አሁን በተለያዩ ተቃዋሚ ነን በሚሉም ሆነ በወያኔም ወይም ጎሳዊ በሆኑ ድርጅቶች የሚንጸባረቀው ያ እውነታ ሆኖ ሳይሆን ያ ሪያሊቲ እነሱ የሚመኙት እነሱ የሚፈልጉት እንጂ በእውነት በኢትዮጵያ ምድር ላይ ያለው ያ አይደለም። ስለዚህ ይሄንን እያደረጉ ነው። ይሄንን ግን ሁኔታ ደግሞ እነማን ናቸው ኦኤልኤፍ፣ ኦፒዲዮ፣ በተለያየ ሊበሬሽን ፍሮንት ስም ያሉ የነዚህ ምሁራን የወያኔ ግርፎች፣ የወያኔ መሰሎች ወያኔን ከስልጣን እንኳ እድሜውና እርጅናው እየመጣ ቢወድቅ ይሄን ስርዓት የሚቀጥልበት ኢትዮጵያን የሚያፈርሰው ኢትዮጵያን ኢትዮጵያነት የማትቀጥልበትን ስርዓት ለመቀጠል ነው የሚታስበው። ይሄን በሚቀጥሉበት ጊዜ ከወያኔ የተማሩት ነገር ስለነበረ አሁን እንደምታዩት ለማወናበድና ትግሉን የኢትዮጵያዊ ሽፋን በወያኔ ላይ ብቻ እናነጣጥር፣ ወያኔን ማስወገድ ነው ዋናው አላማችን ወዘተ የሚለው አሁንም ባለፈውም ተጠቅሼዋለሁ የዛሬ 25 አመት የተጠቀሙበት ስልት ነው። ደርግ ይውደቅ እንጂ መንግስቱ ኃይለ ማርያም ይውደቅ እንጂ ኤርትራ ማትገነጠልም እየተባለ የትግላችን እንዲቀለበስ የሆነበትና በወያኔ እጅ እንድንወድቅ አሁንም የሚደረገው ሌሎች ሊበሬሽን ፍሮንት ተብለው ራሳቸውን አሁን እንግዲህ ይሄንን ህብረት ይሰጠው አንድ ላይ እንሁን የሚሉት እንኳን የኦሮሞ ተማሪዎች ንቅናቄ ወዘተ ያሉ የሚባለውን በአንድ በኩል ብትመለከቱ ላለፉት 25 አመታት እንደውም ላለፉት ደግሞ 10 አመታትም ሆነ 5 አመታት ምንድነው አዲስ ሪያሊቲ ውስጥ ኢትዮጵያ ውስጥ የተፈጠረው ብንል ከጭፍጨፋ፣ ህዝብን ከማሳደድ፣ ከማፈናቀል፣ ገበሬውን፣ አማራውን ጄኖሳይድ ከማድረግ አንዳች የተቀየረ ነገር የለም። ያ እንደቀጠለ ነው። ግን ይሄንን አሁን የተፈጠረውን ጸረ ኢትዮጵያዊ፣ ጸረ አንድነት፣ ጸረ የህብረት ኃይል ወይም ደግሞ የኢትዮጵያዊ መንፈስ ኃይል የሆኑት ሰዎች ይሄንን ሪያሊቲ እንዳንቀበል በመለስተኛ በሆነ ከወያኔ ጋር ባላቸው የህግ አፈጻጸም የወያኔ ህገ መንግስትን በአፈጻጸም ላይ የሚያተኩር እንጂ ኢትዮጵያዊ ትግል አይደለም። ሆኖም ግን ልል እንደፈለኩት ቀደም ሲል ለመሸፈን ይሞከራል። የኢትዮጵያ ህዝብ ውስጡ ያለው ፍላቱና ጀግንነቱ ከውስጥ እየፈለቀ በወጣቱም በምኑም በውስጥ የሚታየው ያ ስለሆነ ንቅናቄዎች ስለሚኖሩ ስላሉም ያን ለመሸፈን አጉልቶ የተሰጠው የዚህ የኦሮሞ ወጣቶች ወይም የኦሮሞ ተማሪዎች ወዘተ የሚለው ነው። ይሄንንም ራሱንም ፈልፍለን ስንመለከተው ምንድነው የትግሉ ራዕይ? ምንድነው አላማቸው በሚባልበት ጊዜ የኢትዮጵያን ኦሮሞያ የሚባል አገር በውስጧ እንድትፈጥርና ኢትዮጵያዊነትን ማጥፋት ነው። ይሄ በተደጋጋሚ በመሪዎቻቸው በተለያዩ ነገሮች ተገልጿል። በእነዚህ በሚናገሩላቸውና በፕሮፓጋንዳ እና በውዥንብር የኢትዮጵያን ህዝብ ትግል ሌላ መልክ ሊሰጡት በሚመስሉ ኃይሎች ማለት ነው። ስለዚህ አሁን ያለንበት ሁኔታ ለኢትዮጵያውያን ኢትዮጵያዊነትን ማዕከል ላደረጉ በጣም ምቹና ትልቅ ሁኔታ ነው። የትግላችን የመጨረሻው የአንድ ምዕራፍ የመጨረሻው የሌላ ምዕራፍ መጀመሪያው ላይ ነን። ኢትዮጵያውያን ተነስተዋል፣ በርትተዋል፣ እየታገልን ነው፣ እየተደራጀ ነው፣ ካለፈው በበለጠ ተምሯል። ስለዚህ አሁን ይሄንን ለመሸፈን ወያኔ፣ ቲፒኤልኤፍ በኦሮሞ ወጣቶች፣ በኦኤልኤፍ፣ በኦፒዲዮ፣ በምን የሚደረገው በተለይ በእነዚህ ምሁራን በሚባሉና በእነሱ ምሁራን ኤሊቶች የሚደረገው ጩኸት የቆርቆሮ ጩኸት መሆኑን እንድንገነዘብ ነው የምፈልገው። ውስጥ ችግር የለም፣ ወደ አስከፊ ሁኔታ ሊወስድን አይችልም። ኦፍኮርስ ደጋግመን ተናግረናል። የጎሳ ፖለቲካ፣ የወያኔ የጠነሰሰው ፖለቲካ በውስጡ ጠንቅ ያዘለ ስለሆነ ለዚህ ነው ለሚቀጥለው ደግሞ ጠንቀኛ እንዳይተላለፍ ከወዲሁ ይህ የመጨረሻ ምዕራፍ እንዲሆን ማድረግ ያለብን። እንዳንዘናጋ፣ የኦሮሞ ህዝብ የኢትዮጵያ ህዝብ ነው፣ ኢትዮጵያዊ ነው። ከሱ በሱ ስም የሚነግዱ ከላይ ያሉ ኢሊቶች ወያኔ ሲሸጥ እንደነበረው እኛም በተራችን አገር ሸጠን፣ አገር ቸርችረን፣ ህዝብ ቸርችረን፣ ሀብታም እንሁን፣ ገዥ እንሁን የሚል የውስጣዊ ስነ ልቦናዊ ደካማ መንፈስ እርምጃ እንጂ ለኦሮሞ ህዝብ አንዳችም የሚያደርጉለት ነገር የለም፣ ለኢትዮጵያ ህዝብም የሚያደርጉለት የለም። እና ሪያሊቲው የእነሱ ናሬቲቭ የጥቂት ሰዎች የፕሮፓጋንዳ ናሬቲቭ ምንድን ነው ቅኝት የኢትዮጵያ ህዝብ ሪያሊቲ አይደለም። ሪያሊቲ እውነታ የሚፈጠረው ይሄ እንዳለ ነው ብዬ ነው የምገምተው። ይሄ እንኳ ባይሆን ሪያሊቲን ማን ነው የሚፈጥረው? ሰው ነው። ስለዚህ ኢትዮጵያውያን አዲስ ሪያሊቲን ወያኔንና ወያኔ መሰሎችን ለአንዴም ለሁሌም የሚያባሩት የሚያስወግዱበት አዲስ ሪያሊቲ በመፍጠር ላይ ነን፣ በሁሉም በኩል ለማለት ነው። እና የቀናውን ነገር መመልከቱ ስላልከኝ ነው ብሩህ ነገር ይታያል ወይ ለሚለው፣ ብሩህ ነገር እንዲመጣ የምናደርገው የእኛ የውስጥ የአእምሯችን ፍላጎትና ለዛ ፍላጎት ያለን ኮሚትመንት ያለን ጥንካሬ ስለሆነ አዎ ነው የምለው። ምንም እንኳ አስጊ ሁኔታዎችን እሱን መለስበታለሁ ቢኖሩም ያ እንዳይኖር ስለምንፈልግ ብሩህ ነገር አለ። ኢትዮጵያውያን ወያኔን አስወግደው ኦኤልኤፍ ወይም ደግሞ የተለያዩ ተገንጣይና ጸረ ኢትዮጵያ ኃይሎችም ሁለተኛ እንዳያሰራሩ የሚያደርግ እምቅ ኃይሉን የሚያበስርበትና እውን የሚያደርግበት ሪያሊቲ አለ ብዬ ገምታለሁኝ።
በጣም አመሰግናለሁ ዶክተር አበባ። በእውነት በዚሁ ብንቀጥልበት ደስ ይለን ነበር። በዛሬው ዕለት ግን ሌሎች እንግዶች ስለጋበዝን በዛ ምክንያት በዚህ ልንቋጨው ነው። ዶክተር አበባ የኢትዮጵያ አንድነት ሬዲዮ ለሚያቀርብልዎ ጥያቄ ሁሉ እንደተለመደው የሚሰጧቸው መልሶች በህዝብ የልብ ትርታ ላይ ያረፉና መሪ ሐሳቦች ናቸው። እኚህን ድንቅ አስተያየቶችዎን በቀጣዩ ለማስተናገድ እቅድ ስላለን በሌላ ጊዜ እንመለስበታለን። ለዛሬው ግን ለሰጡን ትምህርት ያዘል ማብራሪያ ከልብ እያመሰገንኩ በዚሁ እሰናበትዎታለሁ። ጤና ይስጥልኝ፣ ደህና ይሁኑ።
እግዚአብሔር ይስጥልኝ፣
አመሰግናለሁ።
ሻምበላ ሸብር በቅድሚያ ባለፈው ሐሙስ ለተከበረው የኢትዮጵያ ልደት በዓል እንኳን አደረሰው በዓሉ ቢያልፍም አድማጮቻችን ቀጣዩ እንግዳችን ሻምበላ ሸብር ገብሬ ይባላሉ። ሻምበላ ሸብር የቀድሞ የኢትዮጵያ የጦር ኃይሎችና የፖሊስ ሰራዊት ዓለም አቀፍ ማህበር ያመራራ ባል ናቸው። ባለፈው ሳምንት አግራችን ስላለችበት ውጥንቅጥና ዘርፈ ብዙ ችግሮች ነጥብ በነጥብ አጫጭር ትንታኔዎችን በመስጠት ገለጻ ማድረጎ ይታወሳል። በመሰረቱ የቀረቡት ነጥቦች ሰፋ ያለ ጊዜ ሰጥተን በመረጃ የተደገፈ ተጨማሪ ማብራሪያ የሚያስፈልጋቸው ጉዳዮችን እንዳሉ በማስታወስ ለዛሬው ካለፈው ሳምንት ትንታኔው ላይ መንደርደሪያ በማድረግ መፍትሄው ምንድነው የሚለውን እንዲዳስሱት ቀነቀጠሮ መያዛችን ይታወሳል። በመሆኑም በአገራችን ኢትዮጵያ እያንዣበበ ያለውን የመጠፋፋት አደጋ በምን መፍትሄ ወይንም መፍትሄዎች መከላከል ብሎም ማስወገድና አገሪቷን እንዳንድ አገር ለማቆም መወሰድ ስለሚገባቸው እርምጃዎች ሐሳቦን ቢያጋሩን ከዚህ ጋር በማያያዝ እርሶ በአመራር ላይ ያሉበት ማህበር አገሪቷ ካለችበት አጣብቂኝ ለመውጣት ከሚንቀሳቀሱ ድርጅቶች ጋር በአገር አድን ተግባር እንሳተፋለን ብለውናልና ሁሉንም ከመፍትሄ ሐሳቦች ጋር በማያያዝ ይዳስሱ ትላለሁ። አመሰግናለሁ ዶክተር ሻምበላ ሽብር። ይቅርታ ይቀጥሉ።
ምንም ችግር የለም። እንኳን አደረሰ። እንደተለመደው እንግዲህ ያው በዛሬውም ዕለት የስዊድን የኢትዮጵያ አንድነት ሬዲዮ ጣቢያ ስለሰጣችሁን እድል በማህበራችንና በራሴ ስም ከልብ አመሰግናለሁ። ባለፈው ሳምንት እንግዲህ አንዳንድ ያነሳዋቸው ነጥቦች አሉ። ለዛሬ መንደርደሪያ እንዲሆነኝ ነጥቦቹን ባጭሩ ለማስቀመጥ ሞክራለሁ። ዋናው ባለፈው የሄድኩበት ነጥብ ምንድነው እሱ የትግራይ ነጻ አውጪ ድርጅት ባለፉት 25 ዓመታት ሲፈጽም በነበረው የሀገር የማጥፋት ሂደት የመጨረሻ ላይ ደርሶ ሀገራችንን በምን አይነት አጣብቂኝ ውስጥ እንደከተታት ለማሳየት ሞክሬያለሁ ባጭሩ። ይኸው ምንድነው በምስራቅ በኩል ያው የበርበራን ወደብ ለአረቦች ተሰጥቷል። በሰሜን በሻቢያ አማካኝነት የአሰብ ወደብ እንደዚሁ ለተለያዩ የአረብ ሀገሮች ተሰጥቷል በኮንትራት። ከዚህ በተጨማሪም ደግሞ አሁን ባለው የቅርብ መረጃም እንደዚሁ በቱርኮችም ደግሞ እንደዚሁ በሶማሊያ በኩል ከአንድ በላይ ወታደራዊ ቤቶችን እየሰሩ ነው ያሉት። ቱርክ እንግዲህ አሁላችሁ በታሪክ እንደምታውቁት የምጽዋን ወደብ ከ400 ዓመት በላይ ይዛ የነበረች ሀገር ነች። ዛሬ ከዛ ተነስታ ሶማሊያ ውስጥ እነዚህም ወታደራዊ ተቋሞች ለምን ለማቋቋም እንደተነሳች እንግዲህ ሁሉም ሰው ሊመረምረው ይገባል። ሌላው የኢትዮጵያ ጉሮሮ ሆና የሚያገለግለው የጅቡቲ ወደብም እንዲሁ በተመሳሳይ ሁኔታ ለሳውዲ አረቢያ፣ ካታር እና ለዩናይትድ አረብ ኤምሬት በጋራ ተሰጥቶ በዛም በኩል ወደቡን የሚቆጣጠሩት እነሱ ናቸው። ሌላው እንግዲህ የሞምባሳ ወደብ ነው ያለው። ያም ቢሆን ያው ምዕራባውያን ፍላጎት እስካልተመራን ድረስ ያም ወደብ ቢሆን በአንድ ቀጭን ትእዛዝ ልንታገድ የምንችልበት ሁኔታ ነው ያለው። ስለዚህ በአጠቃላይ ዙሪያውን በአረቦች እንደተከበብንና ከዚህ ቀደም ለብዙ ዓመታት አረቦች የቀይ ባህርን የባህር በር የራሳቸው ለማድረግ ሲታገሉ የነበሩት ትግል የማታ ማታ ተሳክቶላቸው ሙሉ በሙሉ የቀይ ባህር በርን በኮንትራት ወይም በሊዝ በእጃቸው እንዳስገቡ ነው የምናየው። በሶማሊያም በኩል እንግዲህ በ1956 ሶማሊያ አቅም ግንባታ አድርጋ ጦርነት ከፍታ ያው በኦጋዴን ላይ ተሸንፋለች። ከዛ በኋላም ደግሞ በ1953 የተደረገውን የመፈንቅለ መንግስት ሙከራ ንጉሱ በጣም ስላስቆጣቸው ሰራዊቱ ላይ ትኩረት ሳይሰጡ ሰራዊቱን ባለማዘጋጀታቸው ያንን በጥሩ አድቫንቴጅ ሶማሊያ ተጠቅማ በ1969 በኢትዮጵያ ላይ ከፍተኛ ወረራ ሰንዝራ ያው ልንቋቋመው ችለናል። አሁን ግን ከዚህ ሰፊ ትምህርት ተወስዶ ራሱ ወያኔም ጭምር የሶማሊያን ጦር አዘጋጅቶ አስታጥቆ አደራጅቶ አረብ ሀገሮችም ደግሞ ከዚህ በተጨማሪ እንግዲህ እርዳታዎችን አድርገው ሶማሊያ ድምጿን አጥፍታ ያላትን የታላቋ ሶማሊያን ህልም ተግባራዊ ለማድረግ እንግዲህ እንደተዘጋጀች ነው ምናየው እና እነዚህ ነገሮች በአንድ አቅጣጫ ለማስቀመጥና ሀገራችን ምን አይነት አደጋ ውስጥ እንዳለች ለመጥቀስ ሞክሬያለሁ። ከዚህ ውጭም ደግሞ የሌሎችም ሀገሮችና አንዳንድም ባለስልጣኖች የአሜሪካንም ባለስልጣኖች ሳይቀሩ ይህንን እንድናውቅ በተለያየ መንገድ እንዳሳወቁ ለመጥቀስ ሞክሬያለሁ። ሌላው ሁለተኛው ነጥብ ያነሳሁት የትግራይ ነጻ አውጪ ድርጅት ያው ህልሚ አባይ ትግራይን እውን ለማድረግ ያው ዝግጅታቸውን እንዳጠናቀቁና ያው ትግራይ እንደ ክልል ሳይሆን እንደ አንድ ሀገር ኦፕሬት እያደረገች እንዳለና የራሷ የጦር ኃይል ለአደጋ ጊዜ ህል ክምችት የራሷን የገንዘብ ህትመት ለማዘጋጀት በወሎ ክፍለ ሀገር ከዚህ ቀደም የተወሰደው መሬት እንዳለ ሆኖ ሙሉ በሙሉ የወሎ ክፍለ ሀገርንም የማጠቃለል ጎንደርም እንደዚሁ ከዚህ በፊት ከጎንደር ማለትም ከሁመራ እስከ ጋምቤላ ድረስ የተወሰደውን መሬት ህጋዊ በማድረግ እና ያለ ወደ ሱዳን እንዲሰጥና የቀረውም ደግሞ ወደ ታላቋ ትግራይ ተጠናቅቆ የታላቋ ትግራይ የቆዳ ስፋት እንዲሰፋ ሁሉ የሚደረገው ስራ በሙሉ የተጠናቀቀበት ሁኔታ እንዳለና በአጠቃላይ ገንጣይ ኃይሎች የኢትዮጵያን የመገነጣጠል አላማቸውን ከግቡ ለማድረስ የመጨረሻው ጫፍ ላይ እንዳሉና ቀሪዎቹም ደግሞ የሀገራችን ክፍሎች በተለያዩ በሊዝ እና በኮንትራክት ለተለያዩ ሀገሮች ለቻይና፣ ለቱርክ፣ ለማሌዥያ እና ለመሳሰሉት ሀገሮች በሙሉ ሊሰጡ እንደተዘጋጁ እና ይህም እንዳለቀ አሁንም ከሰሞኑ የተነሳው ህዝባዊ አመፅም ከዚሁ የተነሳ እንደሆነ እና በዚህ በማስተር ፕላን ሰበብ ያው ዜጎችን የአዲስ አበባ ከተማ ክልል እስከ አምቦ እስከ አዳማ አሰፋ በማለት ከአዲስ አበባ ህዝቡን በማንሳት ወደዛ ለማስፈር እና ያው በገቡት ቃል መሰረት ለተለያዩ ሀገሮች የሀገራችንን መሬት እና ከተሞች በሊዝ መልክ አሳልፎ ለመስጠት ዝግጅታቸውን ባጠናቀቁ ነው። ይሄ በዚህ ብቻ የሚወሰን ሳይሆን ኢቨን ህዝባዊ የሆኑ ተቋሞችን ሀገሪቱ ከ50 ከ60 ዓመት በላይ ፈጅታ ያቋቋማቸውን ተቋሞች በሙሉ እንደዚሁ እያሳለፉ እየሰጡ እንዳሉ ለማሳየት ተሞክሯል። እንደ ምሳሌ መጥቀስ ያስፈልግ የኢትዮጵያ አየር መንገድ ቦይኮት እንዲደረግ ብዙ ኢትዮጵያውያን ትግል ሲያደርጉ የለም የኢትዮጵያ ሰንደቅ ዓላማ ይዞ የሚዞ ይህን ያህል አመት እንትን ያለ ነው የኢትዮጵያ አየር መንገድ ሰራተኞች ይጎዳሉ በሚል ብዙዎች ሲቃወሙ እንደነበረ እናውቃለን። ዛሬ የኢትዮጵያ አየር መንገድ ወደ ትግራይ የአየር መንገድ ለመለወጥ ቅድመ ዝግጅቶቹ በሙሉ ተጠናቅቋል። የነበሩትን ልምድ ያላቸውን ፓይለቶች በማስወገድ የውጭ ፓይለቶችን በመቅጠር እንደዚሁም ደግሞ በየትም ሀገር ባልታየ ባልተሰማ ሁኔታ አንድ ሀገር ወደ አንድ ሀገር ሲበር የዛን ሀገር ሆስቶችን አይቀጥሩም። ግን ያው ሲያለማሙዱን የቻይና ሆስቶችን በማምጣት ወደፊት ለታሰበው ማለትም የኢትዮጵያ አየር መንገድን በኪሳራ ሰበብ አሳቦ አዲስ ማኔጅመንት ስለሚያስፈልገው በሚል ለሃናን አየር መንገድ ማለትም ሃናን ማለት የቻይና አየር መንገድ ነው አሳልፎ ለመስጠት ቅድመ ሁኔታዎች ተዘጋጅተዋል። አየር መንገዱም ወደ ትግራይ በመዛወር የትግራይ የአየር መንገድ ለማድረግ እነዚህ ሁሉ ዝግጅቶች እንዳለቁና የዚህ የጥፋት ኃይሎች ሀገራችንን አንድ ነገር በጠን ማናደርግ ከሆነ ወደ ጥፋት ጫፍ እንዳደረሱን እንግዲህ ለማሳየት ሞክሬያለሁ ማለት ነው ባለው። አሁን እንግዲህ መፍትሄው ምንድን ነው ወደሚለው ከመሄደ በፊት አንድ ነጥብንም እንደዚሁ ለማንሳት ሞክራለሁ። ከሰሞኑ እንግዲህ ላለፉት 2-3 ሳምንቶች ሀገራችን ውስጥ በተለያዩ አካባቢዎች ማለትም በአምቦ፣ አርሲ፣ በሐረር፣ በስሉጣንና በመሳሰሉት ቦታዎች ይሄ ማስተር ፕላን በሚል ሽፋን አዲስ አበባን ከአምቦ ድረስ ለጥቶ በወዳ በኩልም እስከ አዳማ ለጥቶ የአዲስ አበባን ከቦታው አስነስቶ ወደዛ ሄዶ እንዲሰፍር እና እዛ ደግሞ ያሉ ሰዎች ደግሞ ከዚህ ከአዲስ አበባ ከሄደው ህዝብ ጋር ጦርነት ውስጥ እንዲገቡና ሌላ እልቂት እንዲፈጸምና እነሱ ዳኛ ሆነው ለመቅረብ በዚህ መካከል ደግሞ በገቡት ቃል መሰረት እንግዲህ ያዘጋጇቸውን መሬቶች፣ ከተማ ቦታዎች እና ፎቆች፣ ህንፃዎች በሊዝ ለማስረከብና ተረካቢዎቹም ደግሞ የራሳቸውን ኃይል በማምጣት ጥቅማቸውን ለማስከበር በሚያደርጉት ሂደት እንግዲህ በእነዚህ ቅድም በጠቀስኳቸው ቦታዎች ላይ ህዝባዊ አመጾች እየተካሄዱ ነው። ከዚህ ህዝባዊ አመጽ የተረዳ ነው ሁለት ትልቅ ፋክቶች አሉ። አንደኛው ይሄ አሁን በተለያዩ ቦታዎች እየተደረገ ያለው አመጽ በየትኛውም የፖለቲካ ድርጅት የተቀነባበረ አመጽ አይደለም። ህዝቡ በቀጥታ በራሱና በህልውናው ላይ ስለመጣበት በየአካባቢው ያሉ የህብረተሰብ ክፍሎች በራሳቸው የጎበዝ አለቃ ይዘው የተነሱ የጀመሩት እንቅስቃሴ እንጂ በአንድም የፖለቲካ ድርጅት የተመራ አይደለም ማለት ነው። ስለዚህ ዛሬም እንደገና ይሄ በሀገራችን ያለው ሁኔታ በአንድ በኩል ህዝቡ ለለውጥ ዝግጁ መሆኑን ሲያሳይ፣ በሌላ በኩል ግን አሁንም ቢሆን መሬት የወረደ ስራ ሰርቶ ህዝቡ አቅጣጫ ይዞ ሊመራ የሚችል ድርጅት እንደሌለ ቁልጭ አድርጎ የሚያሳይ ሁኔታ ነው ያለው። በእርግጥ አንዳንድ የፖለቲካ ድርጅት መሪዎች ይሄ ሊያስከፋቸው ይችላል፣ ግን ያገጠጠው እውነት ምንድን ነው? በሀገር ቤትም ይህንን እንቅስቃሴ አስተባብሮ የሚመራ ድርጅት እንደሌለ ነው። አዎ የሰማያዊ ፓርቲ፣ አንድነት ፓርቲ የአንድነት ኃይል ናቸው። አላማቸው ሀገራዊ ነው። ይዘው የተነሱት አጀንዳ ሀገራዊ ነው። ነገር ግን ይህንን አመራር መስጠት አልቻሉም። ሲጀመር ከጅምሩ በሀገሪቱ ህገ ወያኔ እንጂ ህገ መንግስት እንደሌለ እየታወቀ በቅንነት ህገ መንግስቱን ተከትለን በህገ መንግስቱ መሰረት ተደራጅተን ተንቀሳቅሰን የፖለቲካ ስራ ሰርተን ለህዝቡ አመራር እንሰጣለን ብለው ነው የተነሱ። ይሄ ለወያኔ ትልቅ አድቫንቴጅ ስለሰጠው እነዚህ በቅንነት በግልጽ የሚደረገውን እንቅስቃሴ ወደ የትኛውም ደረጃ ላይ እንዳይደርስ አከርካሪውን ሰብሮታል። ዛሬ እንኳንስ ሰማያዊም ሆነ የአንድነትም ሌሎችም ህብረ ብሔር አጀንዳ ይዘው የተነሱ ድርጅቶች መሪዎቹ በመሪነት ደረጃ ከመቀመጣቸው በስተቀር በስራቸው ያሉትን ሰዎች በሙሉ አስረው በመግደል በማስፈራራት ሙሉ በሙሉ ስራውን እንዳይሰሩ አድርገዋቸዋል። በሌላው በኩል ወያኔ አንድ የተረዳው እውነት ቢኖር 5-1 3-1 1-1 ቢያደርግ የኢትዮጵያ ህዝብ ከተነሳ እንደማያስቆመው በሚገባ ተገንዝበዋል። ስለዚህ ያለው አንድ ብቸኛ አማራጭ አመራር ህዝቡን ሊሰጥ የሚችል አንድም ድርጅት እንዳይወጣ የሚችሉትን እያደረጉ ነው ያሉት። አሁንም እየተንቀሳቀሱ ያሉት በዚህ ከዚህ ከሶስት ሳምንት በኋላ እንኳን አመፅ በኋላ እንኳን እነዚህ ድርጅቶች ስብሰባ እንኳን ማድረግ አልቻሉም። የሚሰበሰቡበት ቦታ የለም፣ ለዛ የሚፈቅድላቸው ሰው የለም፣ መነጋገር እንኳን አልቻሉም። ስለዚህ ይሄ ያየነው እውነታ ምንድን ነው? እሱ በሀገር ቤት ውስጥ አመራር ሊሰጥ የሚችል ድርጅት እንደሌለና ይሄ ሁኔታም የሚፈቀድበት ሁኔታ እንደሌለ ተረድተናል ማለት ነው። በውጭ ሀገርም በምንመለከትበት ጊዜ በርካታ ድርጅቶች አሉ። እነዚህም ያሉት የፖለቲካ ድርጅቶች ምንም አይነት አመራር መስጠት እንዳልቻሉ ነው የምናየው። ምክንያቱም ብዙዎቹ የራሳቸውን የድርጅት አጀንዳ ከማራመድ ባለፈ ሀገሪቱ የገባችበትን አጣብቂኝ አይተው ሀገሪቱን ለማዳን የሚያደርጉት ነገር የለም። ብዙዎቹ እንኳንስ በጋራ ከአንድነት ኃይሎች ጋራ ተባብሮ ለመስራት ይቅርና ራሳቸውም እርስ በርሳቸው እየተከፋፈሉ አንድ ሆነው መቆም ያልቻሉበት ሁኔታ ነው ያለ። ስለዚህ የሰሞኑ አመፅ ያስተማረን ነገር ምንድን ነው? የሚደረገው እንቅስቃሴ በድርጅት በፖለቲካ ድርጅቶች የሚመራ አይደለም። በሀገር ቤት ውስጥ ይህን አመራር ሊሰጥ የቻለ ድርጅት የለም፣ በውጭም ሀገር አልተቻለም ማለት ነው። ይህንን ድክመት በመገንዘብ ኢትዮጵያውያኖች ሀገራችንን ለማዳን አንድ ከነበሩትም ድርጅቶች ይሁን አዲስ ተመስርቶም ይሁን በማንኛውም መንገድ ይህን እንቅስቃሴ ሊመራ የሚችል በሀገር ቤቱም ውስጥ ላሉት የፖለቲካ ድርጅቶች አቅጣጫ ሲዞ ተገን ሆኖ ሊያንቀሳቅስና ህዝቡን ሊመራ የሚችል ድርጅት ማውጣት እንዳለብን ነው እንግዲህ ኢትዮጵያውያኖች የምንገነዘብ የምንገባው እና ከዚህ እንቅስቃሴ የምንማረው ይሄ ነው። ሌላው የወያኔ 1-5 1-3 የሚለው የስለላ መዋቅር ህዝብ ተደራጅቶ ከተነሳ እንደማያስቆመው ይሄ ግልጽ ሆኖ ሊታይ ይገባል። የመጨረሻው ሶስተኛው ነጥብ አሁንም ቢሆን እንግዲህ አመፅ ከተጀመረ ጊዜ ጀምሮ ገንጣይ የኦሮሞ ድርጅቶች ከ12-14 የሚሆኑ ህብረት ፈጥረናል በሚል እነዚህ እየተደበደቡ እየታሰሩ እየተገደሉ ባሉ ኢትዮጵያን ወገኖቻችን በመነገድ የኦሮሞ እንቅስቃሴ የኦሮሞ ነጻ የማውጣት እንቅስቃሴ አጀንዳቸውን ለመተግበር በዛ የሚጫወቱ ጨዋታ አለ። የኦሮሞ ህዝብ ኢትዮጵያዊ ነው። ኢትዮጵያዊነቱን ለማንም አሳልፎ የማይሰጥ ህዝብ ነው። ከ30 ሚሊየን በላይ የኦሮሞ ብሔረሰብ ተወላጅ የሆኑ ኢትዮጵያውያኖች አሉ። ዛሬ የሶስት ሳምንት ሙሉ እንቅስቃሴ ሲደረግ ይህ ህዝብ ትግሉን ሳይደግፍ ወይም ደግሞ አመፁን ሳይደግፍ ቀርቶ አይደለም። በዚህ ጉዳይ ውስጥ ሆ ብሎ ያልተነሳበት ምክንያት አለ። ከዚህ ቀደም የነበረው ወታደራዊ መንግስት ወይም ደርግ ሲወገድ ደግ ይወገድ እንጂ ሌላው ግድ የለም አንድ ውል አንድ ልጅ ተብሎ የመጣውን ጣጣ ሁላችንም እናውቀዋለን። ዛሬም ደግሞ እነዚህን ገንጣ ኃይሎች አሳዶ ሌላ ደግሞ የግንጠል አጀንዳ ይዘው የመጡ ኃይሎችን ህዝብን ከህዝብ ሊያጋድሉ የተነሱ ኃይሎችን ስለማይደግፍ ነው አሁን እንቅስቃሴው በተበታተነ መልኩ እየተካሄደ ያለው እንጂ ያማ ባይሆን በአዲስ አበባ ውስጥ ባለው መረጃ ከ4 ሚሊዮን ህዝብ በላይ መሪ ካገኘ ለለውጥ ተዘጋጅቷል። በቀሪውም የሀገሪቱ ክፍሎች በሙሉ ህዝቡ ለለውጥ ተዘጋጅቷል። ይሄ በኦሮሚያ ክልል ብቻ ሳይሆን አማራ ክልል ብሎ ባለው በወያኔም በጎንደር ክፍለ ሀገራችንም ከፍተኛ የሆነ ህዝባዊ አመፅ እየተቀሰቀሰ ነው። ይቀጥላል። ይሄ ነገር ግን የተበታተነ ትግል ሁልጊዜም ስለሚመጣ ይሄ የተበታተነ ትግል አንድ አድርጎ የሚመራው ኃይል ያስፈልጋል። ስለዚህ አሁንም የገንታይ ድርጅቶች ይሄንን ሁኔታ ኤክስፕሎይት አድርገው የራሳቸውን የገንታላ አጀንዳ ተግባራዊ እናደርጋለን ቢሉ እንደማይሰራ ይሄ ሁኔታም ትምህርት የሰጠ ነው። ያማ ባይሆን እነዚህ ከ12 እስከ 14 የሚደርሱ የገንታይ በተለይ የኦሮሞ ገንታይ ድርጅቶች ከነሱ ፕሮፓጋንዳ ቢሆን ኖሮ ሊሆን የሚገባው ነገር ሌላ ነበር። እና ህዝቡ ይሄንንም እንዳልተቀበለው ነው የምናየው። በርግጥ በእነሱ አማካኝነት ጥቂቶች የሚያደርጉትን ይዘው የሚነሱትን መፈክር ሁሉ ያየን ነው። እና ይሄ ነው እንግዲህ ያመላከተን የሰሞኑ እንቅስቃሴ። መፍትሄው ምንድነው ወደሚለው በመንሄድበት ጊዜ ከዚህ ቀደም በዚሁ የሬዲዮ ጣቢያ ኢትዮጵያውያኖች እንደ ኢትዮጵያውያን፣ የፖለቲካ ድርጅቶች እንደ ፖለቲካ ድርጅቶች ያለን ደካማ ጎን ምንድነው፣ መፍትሄው ምንድነው በሚል ከ32 በላይ ነጥቦችን እንግዲህ አንስተን ተነጋግረናል። ያ እንደተጠበቀ ሆኖ አሁን ደግሞ በሀገራችን ካለችበት አጣብቂኝ ውስጥ በአስቸኳይ ትኩረት ሰጥተን መፍትሄ ሊሆናል ብዬ የማስባቸው ነገሮች ቢኖሩ ምንድነው እሱ፣ በቅድሚያ የመጀመሪያው ነገር በሀገራችን የሚያስፈልገው ነገር ቅድም እንደጠቀስኩት ከነበሩትም ድርጅቶች ውስጥ ይሆን አሁንም የሚመሰረት ይሆን ህዝቡን አቅጣጫ ይዞ ሊመራ የሚችል የአንድነት ኃይል ህብረ ብሔር አጀንዳ ያለው ድርጅት ሊኖር ይገባል። በእርግጥ አሁን በተለያዩ አካባቢዎች ምሁራኖችም የተለያዩ ክፍሎችም የተለያዩ እንቅስቃሴዎችን እያደረጉ ነው ያሉት። እነዚህ እንቅስቃሴዎች በሙሉ ወደ አንድ አቅጣጫ ሆነው የአንድነት ኃይሎች በሙሉ ተባብረው መስራት አለባቸው። ይሄ እስካልሆነ ድረስ የሚፈለገው ውጤት አይመጣም። ሁለተኛው በዚህ በትግራይ ህዝብና በወያኔ መካከል ያለው ልዩነት እኛ ኢትዮጵያውያኖች ከስሜታዊነት በጸዳ ሁኔታ ለይተን ልናውቅ ይገባል። እና አዎ በእርግጥ እነዚህ የትግራይ ነጻ አውጪ ድርጅት ወይም ወያኔ ከትግራይ ህዝብ አብራክ ይወጡ የባንዳ ልጅና የልጅ ልጆች ናቸው፣ ይሄ አይካድም። ነገር ግን በእነሱ ተግባር በአጠቃላይ በስሜታዊነት እየተነሳን የትግራይን ህዝብ ልንወነጅል አይገባም። ከፍተኛ ጥንቃቄ ሊደረግ ይገባል። የትግራይ ህዝብ እንደ ቀሪው የኢትዮጵያ ህዝብ ጨዋ ህዝብ፣ ሃይማኖት ያለው ህዝብ፣ ጀግና ህዝብ፣ ኢትዮጵያዊነቱን ለማንም አሳልፎ የማይሰጥ ህዝብ ነው። በአሁን ልናስተላልፍ የሚገባው መልእክት ምንድነው እሱ፣ የትግራይ ህዝብ ከቀሪው የኢትዮጵያ ህዝብ ጋር አንድ ላይ በመቆም እነዚህን የባንዳ ልጆችና የልጅ ልጆች መታገል እንዳለበት፣ አሳልፎ መስጠት እንዳለበት፣ በጊዜያዊ ጥቅም ተገዝተው ዛሬ በኢትዮጵያ ህዝብ ላይ ከፍተኛ ጉዳት የሚያደርሱትን ልጆቹም እንዲመክር ልናሳስብ ይገባል። ከዚህ የትግራይ ህዝብ ኢትዮጵያዊ ነው፣ ከትግሉም አጋር መሆን አለበት። እዛ ላይ ትልቅ ትኩረት ሊሰጠው ይገባል። አንዱም መፍትሄ ነው። ሌላው የኢትዮጵያን ነጻ ማውጣት የምንችለው ማንም ሳይሆን እኛው ኢትዮጵያውያኖች መሆናችንን ማወቅ አለብን። የትኛውም ሀገር የትኛውም ግለሰብ ማንም ኢትዮጵያን ነጻ ሊያወጣ የሚችል የለም። ኢትዮጵያን ነጻ ማውጣት የምንችለው እኛው ኢትዮጵያውያኖች ነን። ሌላው ነጥብ አራተኛው ነጥብ ምንድነው እሱ፣ ይሄ ከዚህ ቀደም ላለፉት 25 አመት የትም ያላደረሰን የፖለቲካ አካሄድ አለ። ከዚህ ፊትም ጠቅሼዋለሁ። በኢትዮጵያ ባለፉት 40ና 50 አመት ታሪክ ውስጥ በኢትዮጵያ ህዝብ ላይ በደል የፈጸሙ ሰዎች ሀገራችን ነጻነቷን ስታገኝ ሁሉም ሰው ፍትህን ጠይቆ ፍትህን ማግኘት ይችላል። እርቅ ካስፈለገ እርቅ ማድረግ ይቻላል እና ማንኛውም ነገሮች ማድረግ እንችላለን። አሁን ትልቁ አጣዳፊ ተግባር ሀገራችን ከገባችበት አጣብቂኝ ውስጥ ማውጣትና ሀገራችን በመጥፋትና ባለመጥፋት መካከል ያለችበት ሁኔታ ስለሆነ እዛ ላይ ነው ማተኮር ያለብን። ይሄ ከሌ ኢሃፓ መሶ ኒዲዩ ኢሳፓ የሚለው ነገር አላዋጣንም፣ አልጠቀመንም። ስለዚህ ኢትዮጵያውያኖች እንደ ኢትዮጵያዊ ተባብረን እነዚህን ኃይሎች ታግለን ልናስወግድ ይገባል። አምስተኛው በተለይ አሁን ይሄ ኒው ወርልድ ኦርደር የሚባለው እንግዲህ የዓለም የኃይል አስተላለፍ ተቀይሯል። በ1989 ቆመ የተባለው የቀዝቃዛው ጦርነት በአዲስ መልክ ቀጥሏል። የኃይል አስተላለፉም ተቀይሯል። ቻይና በኢኮኖሚ በላይነቱን ስትመራ፣ ራሽያ ደግሞ በወታደራዊ በላይነት እየመራች በዓለም ላይ በተለይ በመካከለኛው ምስራቅ ምን አይነት ሁኔታዎች እየተካሄዱ እንዳሉ እያወቅን ነው። ይህንንም የኃይል አስተላለፍ ለውጥ ኢትዮጵያውያኖች የፖለቲካ ብስለትና ብልጠት ኖሮን ለሀገራችን በሚጠቅም መልኩ ልንጠቀምበት ይገባል። ይሄ ሌላው መፍትሄ ነው። ሌላው ስድስተኛው ለሀገራቸው ህይወታቸውን የገበሩትን ኢትዮጵያውያን ሰማዕታት በህይወት ያሉትንም የሌሉትንም ማክበር መቻል አለብን። ምክንያቱም የትናንትና ጀግኖችን እየሰደብን እያዋረድን ያው ዛሬ ጀግኖችን መፍጠር አንችልም። ስለዚህ እዚህም ጉዳይ ላይ እንደዚሁ ከታሰበበት አንዱ ሌላው መፍቴ ነው። ሰባተኛው ለስልጣን ያሰፈሰፉ ለእርስ በርስ ስልኬ ሲዳርጉና ደም ሊያፋሱ የተነሱትን የጎሳ ነጻዎች ድርጅቶች ማንነት ጠንቅቀን ማወቅ አለብን። ይሄ ቅድም ተክሽዋለሁ። ኦሮሞ ብቻ ሳይሆን ሌሎች በርካት ያሉ ወያኔም ሻቢያም የፈጠሩልን የተለያዩ ነጻዎች ድርጅቶች አሉ። ኢትዮጵያ ነጻ ከመውጣት ስለ ከኢትዮጵያ ነጻ እንደመውጣት የሚፈልጉ ማለት ነው። እነዚህ ድርጅቶች በተለያየ መልክ እየቀረቡ ብዙ ኢትዮጵያውያኖችን እያወላበዱና በስራቸው እያሰለፉ ይገኛሉ። በተለይ በሻቢያ አማካኝነት በርካታ የነጻዎች ድርጅቶች ተቋቁመው በርካታ የሆነ ለትግሉ መሰናክል የሆኑ ስራዎችን እየሰሩ እንዳሉ ኢትዮጵያውያኖች ልንገነዘብ ይገባል። አንደኛው ነጻ አውጪ ድርጅት ሀገር ሲያጠፋ፣ ሌላው ደግሞ ነጻ አውጪ ድርጅት ከዛ ነጻ ያወጣናል ብሎ መጃጃል ታላቅ ስህተት ነው። ከዚህ ፍድ ደጋግመን ነግረናል። ሻቢያ ኢትዮጵያ ነጻነት አያመጣም። ዛሬ ሀገር የሚያጠፋውን የትግራይ ነጻ አውጪ ድርጅትን በአምሳሉ ጠፍፎ የሰራው ሻቢያ ነው። ዛሬ ሻቢያ የጠፍጥፎ ከሰራው ድርጅት ጋራ አብረው ደደቢት በረሃ ላይ ተነሰሱትን ህልም ተግባራዊ ለማድረግ እያመሩ ያሉ ዛሬ መልሶ ያንን ለማፍረስ እና ኢትዮጵያን ለማዳን ሻቢያ ይረዳል ብሎ ማሰብ እንዴት አይነት ተላላነት እንደሆነ መቼም ሁሉም ኢትዮጵያዊ ያውቃል። ባለፈው በተለይ በግንቦት ሰባት በተባለው ሻቢያ ባቋቋመው ድርጅት አማካኝነት ኢትዮጵያ ነጻ ትወጣለች በሚል በርካታ ወንድሞቻችን እህቶቻችን ሲጃጃሉ እንደነበረና ይሄትም እንደማያደርስ ገልጸናል። ያው ዛሬም ያየነው እውነት ቢኖር ይሄ ነው። ያው ትናንትና ፍሽካ ተነፋ፣ ጦርነት ተጀመረ፣ ዶክተር ብርሃኑ ሌሎቹም አዝማች ተባሉ፣ ኤርትራ ገቡ፣ በዚህ ወጥቶ በዚህ ገብቶ ተብሎ ብዙ በሬ ወለደ ወሬ ሰምተናል። ከኤርትራ ባንዴ ተነስተው እንዴት አዘዞ እንደደረሱ እንዴት ጠላትን እየረፈረፉ እየፈጁ እዛ እንደደረሱ ነግረውናል። እነዚሁ ሰዎች ደግሞ መልሰው ዛሬ አንድ ባንድ ልክ ውሻ ወገቧን ስትመታ ጭሯን ቆልፋ እንደምትሮጠው ሁሉ ዛሬ ያንን ያሉን ሰዎች እንደውም እድለኞች ናቸው። ከዛ ወጥተው ተመልሰው ግማሾቹ ዩሮፕ፣ ግማሾቹ ዋሽንግተን ዲሲ ይኸው መሽገው ይገኛሉ። ይህን እውነት ከዚህ ቀደም ተናግረናል። አሁንም ላስገነዝብ የምፈልገው ኢትዮጵያን የምናወጣው እኛው ኢትዮጵያኖች ነን። ማንኛውም በሻቢያም ይሁን በማንኛውም ድርጅት ኢትዮጵያን ነጻነታችን እንደማናገኝ ጠንቅቀን አውቀን ወደ መፍትሄው ማተኮር አለብን። ሌላው ይሄ በሰፊው የተነገረ ነው። ኢትዮጵያዊ የሆነው ከኢትዮጵያዊነቱ ውጭ ምንም የማያውቀውን ሰፍቶ እንጂ ጠቦ ያልተወለደውን ያላደገውን ያላረጀውን የሞተውን የአማራ ሕዝብ የማጥፋት ዘመቻ ኢትዮጵያን የማጥፋት አንዱ አካል ብቻ ሳይሆን ዋናው ተግባር እንደሆነ ኢትዮጵያውያን ልንገነዘብ ይገባል። ከዚህ በፊት በተለያዩ ኢትዮጵያውያኖች የተነገረ ነገር ነው። በ1927 በኦስትሪያዊ ሮማን ፕሮቼስ ጋር ኢትዮጵያን በተለይ ከ1888 የአድዋ ድል በኋላ ይህንን ለነጭ ኃይል ያልገበረ ሕዝብ እንዴት እናሸንፋለን በሚል ባደረገው ጥናቱ ኢትዮጵያን ለማጥፋት አማራውን፣ የዘውድ አገዛዝን፣ ኦርቶዶክስ ቤተክርስቲያንን በማጥፋት ይህን ህዝብ ልናጠፋው እንችላለን ብሎ ባወጣው ቲዎሪ መሰረት መጀመሪያ እንግሊዞች ከዛም ጣሊያኖች እንደተጠቀሙበትና በዚህም አማካኝነት ጣሊያኖች በቀጠሯቸው ባንዳዎች አማካኝነት ይህን ህዝብ ለማጥፋት ሙከራ ተደርጎ ከሽፏል። ነገር ግን ይህንን የአማራ ህዝብ ለማጥፋት ሁልጊዜም ኢትዮጵያን ለማጥፋት የሚነሱ ኃይሎች የመጀመሪያ ፕሮግራማቸው ላይ የሚያሰፍሩት ይህ ነው። ሻቢያ፣ ያኔ ኦሮሞ ነጻ አውጪ ድርጅት ዩኔም። ስለዚህ ይሄን ህዝብ ማጥፋት አንዱ ኢትዮጵያን የማጥፋት አካል ሳይሆን ዋናው አላማ እንደሆነ ሁላችንን ልንገነዘብ ይገባል። ስለዚህ አማራው ህዝብ ምንም ከሌላው ኢትዮጵያ ህዝብ የተለየ የሰራው ታሪክ የለም። ኢትዮጵያዊ ህዝብ ነው። ኢትዮጵያዊ ሆኖ የተወለደው፣ ያደገው፣ ያረጀው፣ የሞተው፣ ሰፍቶ ነው ያደገው። ዛሬ 25 ዓመት ሙሉ በዚህ ህዝብ ላይ ወንጀል ሲፈጸም፣ የዘር ማጥፋት ተግባር ሲፈጸም ራሳቸው ወያኔዎች ከ5 ሚሊዮን በላይ አማራ ገለናል ብለው ሲፎክሩ በሚሊዮን የሚቆጠሩትን አምክነናል ብለው ሲፎክሩ በሚሊዮን የሚቆጠሩትን ከትውልድ ቦታቸው ሲያፈናቅሉ የአማራ ነጻ አውጪ ድርጅት ብሎ ያላቋቋመ ድርጅት ነው። ከዚህ ቀደም ፕሮፌሰር አስራት ይሄ የተሰነዘረውን አደጋ ለማስቆም ሙከራ አድርገው ህይወታቸውን ሰጥተዋል። አሁንም ደግሞ ይህንን ለመታደግ የአማራውን ህዝብ ድምፅ ለማሰማት የተቋቋሙ ድርጅቶች አሉ። እነዚህን ድርጅቶች ልንረዳ ይገባል። ምንም የተለየ አጀንዳ የላቸውም። ኢትዮጵያውያን ናቸው። በኢትዮጵያዊነት ነው ሁሉ በደል የሚፈጸመው። ስለዚህ በተለይ የሞሮች አማራ ወገኔ ሲቪክ ድርጅት ነው። አማራው በአማራው ላይ የሚደርሰውን የጥፋት ስራ እንዲቋቋም ብሎም ሀገሩን ኢትዮጵያ እንዲታደግ ድርጅት ተቋቁሟል። ይህንን ድርጅት አንደኛ የድርጅት አሁን ካለበት ደረጃ አንድ ስቴፕ ወደፊት በመሄድ ተደራጅቶ ተጠናክሮ ራሱንም ሀገሩንም ሊያድን ይገባል። ከዚህም አልፎ ከሌሎቹ የኢትዮጵያን ወገኖቹ ከኦሮሞ፣ ከጉራጌው፣ ከደቡቡ ከሁሉም ጋር አንድ ላይ ቆሞ ሰርቶ ይህችን ሀገር ማዳን የምንችልበት ሁኔታ መፍጠር አለብን። አለበለዚያ እነሱ እየነጣጠሉ የኦሮሞ በዚህ በኩል አማራ በዚህ በኩል እየተባለ አንድ ባንድ ያንዳንዳችንን ሲያጠፉን ቁጭ ብለን መለከት ከሆነ እጅግ አደጋ ነው። በተለይ የአማራ ህዝብ ተደራጅቶ ራሱንም ሀገሩንም እንዳይከላከል የለም አማራው መደራጀቱ ወያኔ በቀደደው ቦይ ነው በሚል በርካታ ሀሳቦችን እየተነዘሩ በሌላ በኩል ደግሞ አማራውን የማጥፋት ስራ ሲሰራ ምንም የማይናገሩ ኃይሎች አሉ። አማራው የተለየ አጀንዳ የለውም። ሀገሩ ኢትዮጵያ ነች። ሰንደቅ ዓላማው አረንጓዴ ቢጫ ቀይ ነው። የሚያምነው በአንድ ሀገር ነው፣ በአንድ ህዝብ ነው። ከማንኛውም ኢትዮጵያዊ ጋር ተጋብቶ ተዋሎ በማንኛውም ቦታ ተንቀሳቅሶ የሚኖር ህዝብ ነው። ሌላ ምንም የተለየ ወንጀልና ታሪክ የለውም። ዛሬ አማራውን ለማዳን የሚደረግ እንቅስቃሴ ወያኔ በቀደደው ቦይ መሄድ ሳይሆን ወያኔ በቀደደው ቦይ መሄድ ማለት አማራው 5 ሚሊዮን አማራ ሲገደል በሚሊዮኖች ሲመክኑ ይህ እንዳይሆን መታገልና አማራውን ማዳን መታደግ የኢትዮጵያን ህዝብ ማዳን ሀገሩን ማዳን ወያኔ በቀደደው ቦይ መሄድ እንዳልሆነ ልንገነዘብ ይገባል። የኦሮሞን ህዝብ በሚመለከት የኦሮሞ ህዝብ ኢትዮጵያዊ ነው። ኢትዮጵያዊነቱን ለማንም አሳልፎ የሚሰጥ ህዝብ አይደለም። እንደ ቀሪው የኢትዮጵያ ህዝብ ሃይማኖት ያለው ጨዋ ህዝብ ጀግና ህዝብ ነው። እነ ባልቻ፣ እነ ጎበና፣ እነ ገበየው ኦሮሞ ብሎ አይደለም ኢትዮጵያ ብለው ነው ለዛች ሀገር መስዋዕትነት ከፍለው ያለው። ከክቡር ሌተናል ጀነራል ጃጋማ ኬሎ እንደሚዋሰው ተጠቅሷል። ይህም በሚመለከት የተናገሩት ኦሮሞ ግንድ ነው አይገነጠልም ብሏል። ማንም ተነስቶ ለፖለቲካ ስልጣንና ለግሉ አላማ እንደ ቅርንጫፍ የሚገነጣጥለው የሚበጣጥሰው ህዝብ እንዳልሆነ ብልጭ አድርጎ አስቀምጧል። ስለዚህ አዝናለሁ የዚህ ህዝብ የዛ ህዝብ እያልኩ ስናገር፣ ነገር ግን ሁኔታውን ማብራራት አስፈላጊ ስለሆነ ነው። ስለዚህ ኢትዮጵያኖች አማራ፣ ኦሮሞ፣ ትግሬ፣ ጋምቤላ ሳንል አንድ ላይ ቆመን መስራት እንዳለብን ነው። ሌላው እንግዲህ ከዚህ ውጭ እንግዲህ ብዙ የምለው ነገር አይኖርም። ጥያቄዎች ካሉ ማብራራት ይቻላል። ኢትዮጵያኖች እየመሸብን ሳይሆን መሽቶብናል። ስለዚህ ጊዜ ሳንወስድ ሀገራችንን ለማዳን በጋራ በአንድነት መነሳት መቻል አለብን። ዙሪያውን እሳት እየነደደብን ነው። ለአመታት ለክፍለ ዘመን የቀይ ባህራችን የአረብ ባህር እንዳይሆን እንዳልታገል ነው ሁሉ ዛሬ ከቀይ ባህር አልፎ እስከ ህንድ ውቅያኖስ ድረስ ዙሪያውን በአረቦች ተከበን ጠቅላላ ቀይ ባህርም ዙሪያውም ያሉ ቦታዎች በሙሉ የአረቦች ባህር ሆኗል። ይሄ ወዴት እንደሚያመራን እያንዳንዱ ኢትዮጵያዊ ቁጭ ብሎ ሊያስብ ሊገነዘብ ይገባል። ዛሬ ቁጭ ብለን አንዳችን አንዳችንን ስም የምናጠፋበት አንዳችንን ጠልፈን የምንጥልበት የድርጅትን አጀንዳ ለማስፈጸም ወደ ላይ ወደታች የምንልበት ጊዜ አይደለም። ሀገራችንን ማዳን አለብን። ይሄ ነው የኔ መልእክት እና ከዚህ ጋር በተያያዙ የሚነሱ ጥያቄዎች ካሉ የሚችለውን ለመመለስ ሞክራለሁ። አመሰግናለሁ።
እሺ፣ በጣም ሰፊ ማብራሪያና ትንታኔ ነው። በጣም ትምህርታዊ ነው። በጣም እናመሰግናለን። እስኪ አጠር አድርገውችን የቀድሞ የኢትዮጵያ የጦር ኃይሎችና የፖሊስ ሰራዊት ዓለም አቀፍ ማህበር ስለ አብሮ መስራት ያለውን ድርሻ በተጨባጭ ቢገልጹልን። የወያኔ አገዛዝ መቼም በኃይል የሚያምን ነውና ታዲያ ወታደራዊ አደረጃጀት ያላቸው ተቀዳሚ ኃላፊነት አላቸው፣ ግንባር ቀደም ሊሆኑ ይገባል፣ አራያ ሆነው ከፊት ለፊት ሊወጡ ይገባል የሚለው ድምፅ ገኖ ይሰማል። እስቲ በዚህ ላይ ያለው አስተያየት ካለ
አመሰግናለሁ። ያው ማህበራችን የተቋቋመበት ዓላማ ለሁሉም ግልጽ ነው። ሲቪክ ድርጅት ነው። የቀድሞ ኢትዮጵያ የመከላከያ ሰራዊት ልዩ የሚያደርገው ይህ ተቋም ኢትዮጵያዊ ተቋም ነው። የዚህኛው የዛኛው ሳይባል ኢትዮጵያዊነት ከማንኛውም ቦታ በሙሉ የሚንጸባረቅበት ነው። ከዚህ ቀደምም የቀድሞ ኢትዮጵያ የመከላከያ ሰራዊት ይሄ አሁን ዛሬ የገባንበት ውርደትና ውድቀት እንዳይገባ ነው እንዳይመጣ ነበር ሲታገል የነበረው። አሁንም ከዚህ በኋላ እንደ ኢትዮጵያዊ እንደ ቀድሞ የመከላከያ ሰራዊት ሀገራችን ለማዳን የሚደረገው ጥረት ግንባር ቀደም ሆኖ ለመሰለፍ ማንኛችንም ችግር የለብንም። በሙያችን የሚጠየቀውን ነገር ለማድረግ ከማንኛውም የአንድነት ኃይል ጋር ለመሰለፍ ዝግጁ ነው።
መልካም። ሻምበል አሸብር ገብሬ ለአድማጮቻችን ያጋሩት ትንታኔዎች ጠለቅ አድርገን አይተናቸዋል። በጣም ሰፊና ትምርታዊ ናቸው። በሌላ ጊዜ በሌላ አጋጣሚ በሌላ ሁኔታ እንመለስበታለን። ለዛሬው ለሰጡኝ አስተያየትና ሐሳብ የከበረ ሰላምታዬን አቀርባለሁ። አመሰግናለሁ። ጤና ይስጥልኝ።
እኔም ስለሰጣችሁኝ እድል በማህበራችንና በራሳችን ስም አመሰግናለሁ።
ደህና ይሁን።
Yeah.
ወይዘሮ የሐረር ወርቅ ጤና ይስጥልኝ። በዓሉ ቢያልፍም እንኳን ለብርሃን ልደቱ አደረሰዎት እላለሁ።
እኔም አመሰግናለሁ ለመላው የኢትዮጵያ ሕዝብ ለእናንተም ከነቤተሰባችሁ በሙሉ ስላደረሳችሁ ለልደቱ እግዚአብሔር የተመሰገነ ይሁን እላለሁ።
አሜን። ወይዘሮ የሐረር ወርቅ የአውሮፓውያንን አዲስ ዓመት ምክንያት በማድረግ የኢትዮጵያን ተጨባጭ ሁኔታ ዳሰን ለማለፍ ባቀድነው መሰረት አስተማሪና ታጋይ እህቶቻችን ድምጻችሁን ለማሰማት በመተባበራችሁ እጅግ ኩራት ይሰማናል። ወይዘሮ የሐረር ወርቅ በተለያዩ የዜና አውታሮችና የሶሻል ሚዲያዎች ላይ የሚሰጧቸውን የመፍትሄ ሐሳቦችና አስተያየቶች አስመልክቶ በዓለም ዙሪያ ያሉ ኢትዮጵያውያን ከፍተኛ አድናቆት እንዳላቸው ምስክርነታችንን መስጠት እንወዳለን። እርሶ ጧት ማታ ከሚሳተፉባቸው የትግል መንፈሶች ዙሪያ አንድ ጉዳይ ላንሳና አስተያየቶት ለአድማጮቻችን ቢያጋሩልኝ። በቅርቡ በኢትዮጵያ የተቀጣጠለው ህዝባዊ ቁጣ ጉልበቱን አሰባስቦ የኢትዮጵያዊነት መንፈስ ይዞ በጋራ ባንድ ህዝብና ባንድ አገር መንፈስ ስር ተጠራርቶ በወያኔ ላይ ለመነሳት ሁኔታው ተገጣጥሟል የሚለው አስተያየት ሰፊ ተደማጭነት እያገኘ ነው። እርሶ በዚህ አገላለጽ ላይ ምን ይላሉ? የሚጋሩት ሐሳብ አለ ወይ? አመሰግናለሁ። ይቀጥሉ ወይዘሮ ያረሩ።
እሺ ለሰጣችሁኝ ወይንም ለሰጣችሁን እድል አመሰግናለሁ። እኔ እንግዲህ ይኸው እንደሚታወቀው ለዚህ ለገበሬው የኢትዮጵያ ገበሬ መሬቱን እየተነጠቀ ለኢንቨስተርስ እየተባለ ወይንም በልማት ስም ሲገደል ከነቤተሰቡ በተለያየ ጊዜ ገና ሲጀመር ጀምሮ ያው ያለንበት ስለሆነ በዚህ በስደቱ መንግስት አማካይነት በተለይ ብዙ ስራ ስለተሰራ አቋዋለሁ እና አሁን የተከታተለ ያለው አሁን የጀመረ እንዳልሆነ ልብ ብለን ምናልባት ማያቀው ወገን እንዲያስብበት ይገባል። ምክንያቱም ለሁሉም ነገር መጀመሪያ አለው። ይሄ ችግር የጀመረው የት ነው ብለን መጀመሪያ ስንነጋገር መጀመር አለብን፣ ያንን ማጥናት አለብን። ስለዚህ ይሄ ችግር የጀመረው ቀደም ሲል ይሄው በክልል ህዝቡን ወያኔ ተፋፍሎ እንዲያመቸው አንዱ ሌላውን እንዳያይ ባደረገው የመሬት ነጠቃ መጀመሪያ በሰሜን ኢትዮጵያ ነው የተጀመረው። ይሄ በሰሜን ኢትዮጵያ ተጀምሮ በጎንደር በኩል ያለውን ገበሬ መሬቱን ለትግርኛ ተናጋሪዎች እኔ የምኖርበት ዳላስ ውስጥ ጭምር የሚኖሩ ወደ አገር ቤት እየገቡ በዛ በኩል ያለውን የታወቁ ኢንጂነሮች እዚህ ሀገር ብዙ ገንዘብ ያላቸው መሬቱን ሊወስዱ ይችላሉ። የገበሬውን እና ገበሬ ሊሆኑ ይችላሉ እነዚህ ሰዎች። እንግዲህ ከዛ ነው የጀመረው እና ቀጠልም አድርጎ ወያኔ መሬቱን የገበሬው መውሰድ ብቻ አይደለም ለሱዳን መሬት ለመስጠት ገና ሲጀምር ሱዳን በችኮላ ገብቶ መሬቱን ይዞ የኢትዮጵያን ገበሬዎች ሲገድል ገበሬው ማንም መንግስት የሌለው ገበሬ በመሆኑ ለራሱ ሲቆም ዘራፊ መንግስት ስለሆነ የመጣበት ግዴታ ባለው መታገል ነበረበት። ከነ ቤተሰቡ ዛሬ አሁን ወደ መሃል ኢትዮጵያ ገብቶና በሌላም አካባቢ በተለያየ ያገሪቱ ምድር ላይ በጋምቤላም ጭምር ቀደም ብሎ የተጀመረ ነው። ይሄ አሁን ሰሞኑን የመሃል ኢትዮጵያ ውስጥ ገብቶ በኦሮሚኛ ተናጋሪው ኢትዮጵያዊ ላይ የደረሰው ግፍና መጨፍጨፍ ከነ ልጆቹ መረሸን ማለት ነው። አዲስ አድርጎ የሚያወጣው ስላለ አዲስ አይደለም። እና በሰሜን ያለው ኢትዮጵያዊ በጎንደርም ይሁን በጎጃምም ይሁን በ ወሎም ይሁን እየተከታተለበት ወልቃይት ጭምር ቀደም ሲል ተላጥቆ በሴቲቱ መራ በአጠቃላይ ለሙ ተወስዶ ህዝቡ ሲሰቃይ ቆይቷል። በመሆኑ ያ እየተከታተለ ከናካቴው ሱዳን 17 ሰዎች 16 አመት ልጅ ሴት ልጅ ጭምር አስሮ አለቅ ብሎ ባለበት በነበረበት ጊዜ እስከ ዋሽንግተን ዲሲ ድረስ በመሄድ እንዲፈቱ ለማድረግ ብዙ ጥረት አድርገን መጨረሻ እንዴት እንደተፈቱ ያው የሚያቀው ነው። ፔቲሽኑንም ህዝቡ አይረሳውም በጊዜው የነበረው። ስለዚህ አዲስ ሳይሆን እንደ አዲስ መታየት ስለሌለበት ሁላችንም ማሰብ ያለብን ወደ አንድነታችን እንድንሄድ አማራጩም አንድነታችን ብቻ ስለሆነ አንድ ካልሆነን እንደዚህ እየነጠሉ ህዝቡን ቀስ እያሉ ያራቆቱት ለውጭው ሰው አስረክበው እነሱ በማንኛውም ሰዓት ሊወጡና አደጋ ሊፈጥሩብን እንደሚችሉ እንድናምንበት ይረዳ ዘንድ ነው ይሄንን የምገልጸው። ስለዚህ ይሄ ከሰሜን ጀምሮ ልክ ወረቀት ስናነድ ከጫፏ ላይ ስናነደው ከላይ ከሰሜን ማለት ነው ወደ ታች እየተቀጣጠለ ቀስ ብሎ መሃል ገብቶ በአጠቃላይ ጭድምድምድ ብሎ እንደሚያልቀው እንዳንሆን ያም ስለሆነ የሆነ ያለው ከላይ ጀምሮ ወደ መሃል መጥቶ አሁን ልናስብበት ይገባል። እንደ አዲስ ሳናየው ቀስ በቀስ የጀመረው ሁሉንም ኢትዮጵያዊ እየነካው ያለ ምንም የጎሳ ወይንም የብሔር ልዩነት የሃይማኖት ልዩነት ክርስቲያኑንም እስላሙንም ሁሉንም እየነካ እያጠፋ መሆኑን ያንን በደንብ እንድናስብበት ይገባል። ስለዚህ ይህ አሁን የመጣው ጥያቄ የግል የአንድ የፖለቲካ ፓርቲ ወይንም ደግሞ ነፃ አወጣለሁ የሚለው የኦነግ ጥያቄ ሳይሆን እራሱ ገበሬው ህይወቱ የሆነው እያረሰ የሚበላበት ቤተሰቡን የሚያኖርበት ልጁን የሚያሳድግበት ተስፋውም ወደፊት ለልጁ የሚያስረክበው ህይወቱ እግዚአብሔር የሰጠው በተቀደሰችው አገሩ ላይ ስለሆነ ይሄንን እየቀሙበት ሁሉንም መቀመጫ ስላሳጡት በልማት እና አገርና ስለጥላለን በሚል ስም ገበሬው ነው የተነሳው። የገበሬው ጥያቄ ነው ይሄ ዛሬ በኦሮምኛ ተናጋሪው ጭምር የተነሳው ጥያቄ የኢትዮጵያ የቦርደሯ ጥያቄም ነው የወሰኗ ጥያቄም ነው ማለት ነው የአገሪቱ መሬት ጥያቄ ነው በአጠቃላይ የኢትዮጵያ ጥያቄ ነው። ስለዚህ ቀደም ሲል በሰሜን በጎንደር በኩል የጀመሩት በአማራው ህብረት እንትን ጎሳ ማለት ነው ቀጠል ብሎ አሁን ከወለጋም በአጠቃላይና አካባቢ እንደምታቁት ወደ ታች ወርዶ መሬት ወስደው ለሱዳን ሊሰጡ ነው። ይሄ ሁሉ ውስጡ ያለው ገበሬ ስለማያውቀው ከዛም ሲል ተቀጣጥሎ ተነሳ። እኛ ገና ወጣቶች ትንንሾች በጣም ማለት ባሳ ውስጥ እያለን ደርግ ሲመጣ ያየነው ማለት ነው የዛን አይነት አነሳስ ነው የተነሳው አሁን ህዝብ ነው የተነሳው አሁን። ስለዚህ እኛ ይሄንን ለአገር ለእውነት ከልባችን የቆመን ኢትዮጵያውያን ይሄንን አጋጣሚ ከዚህም የበለጠ አጋጣሚ ሊመጣ አይችልም ስንለፋ ስንሞክር ብዙ ኖረናል ብዙ መሰዋትነትን ከፍለናል። እንግዲህ ሀቀኛ የኢትዮጵያ ልጆች አሁን ማድረግ ያለብን የተቀያየምነውንም ያለን በዚሁ በአገራችን ጉዳይ ነው ብዙዎቻችን በአጠቃላይ ሁሉን ነገር ይሄ ትንሹን ነገር ትተን ኢትዮጵያን በማስቀደም ወደ ላይ በእውነት ለሁሉ ለሐቀኛ ኢትዮጵያን የማስተላልፈው ለህዝቡ አንድነት ወጣቱን ትውልድ ነጻነቱን አንድነቱን የተከናነበ ኢትዮጵያ እንዲሆን ብሎም ተረካቢ ከልብ ለምንታገል ሀገሪቱን ከወያኔ መዳፍ ለማውጣት የማሳስበው ጠላት በቀደደልን የመገንጠል የብሔር ግድግዳ የቁም እስር ቤት ገብተን ሰሞኑን እያየን ባለኑ አንዳንድ አጋጣሚን ተጠቅመው ህዝቡን ለመከፋፈል የሚሯሯጡ ነጻውጭነን ባዮች አይነት እንዳንራመድ ነው ያለብን። ወያኔ እሱ ሊያሳንሰን በከፈተልን የመከፋፈል የጥፋት የመስኖ እንዳንፈስ ኢትዮጵያን ከፍ አድርገን ለሁለንተናዊ አንድነታችን በጋራ መቆም አለብን። አሁንም በጣም እጅግ አሳሳቢው የኢትዮጵያ ድንበር ጥያቄ ነው። ህዝቧ አንከፋፈልም ስላለ ድንበሮቿን ቀስ በቀስ ልክ ለልማት በሚል እንደተጀመረው ቀጥሎም የከተማ ልማት በሚል የገበሬው መሬት እንደተወሰደበት ማለት ነው አገሪቱንም እንደዚሁ ቦርደሯን መስጠቱ ይቀጥላል ካላቆምን በህብረት። ስለሆነም የኢትዮጵያ ድንበር አሳልፎ የመሰጠት አባዜ የተጠናወተውን የትግራይ ነጻ አውጪ ድርጅትን ለመመከት እና ድንበራችንን ለማስከበር መሰለፍ ግድ ይላል። እንሰለፍ። በዚህ ሬዲዮ ጭምር በተነገረው ጥቁር አንበሳ ዘብ ለኢትዮጵያ ነጻነት ግንባር ጋር በመተባበር ራሳችንን ነጻ የማውጣት ጊዜው አሁን ነው። ዘመኑ ያለ ስራ ቀን መቁጠር ብቻ እንደተለመደው እንዳይሆን እያንዳንዱ ቀን ነጻነትን ትወስናለች ብለን ማሰብ መጀመር ይኖርብናል። ሁላችንም ሴት ወንድ ሳንል እና አንደኛ ጥያቄው ይሄ የገበሬው ነው። የኦሮሞም ኦሮሚያም ተናጋሪ ኢትዮጵያዊ ገበሬ ጠየቀ። ይሄ ነው የስደቱ መንግስት ይደግፋል። እኔም በግሌም ደግፋለሁ። ትክክለኛ ጥያቄ ነው። ህጋዊ ጥያቄ ነው። ህግ አክብሮ በሰላማዊ መንገድ ነው የወጣው እና ስለዚህ ይሄንን አይነት ግድያ መረሸን መደረጉ በጣም አሳዝኖናል፣ አስቆጥቶናል። በመሆኑ በጊዜው ወዲያው ዝም ብሎ መግለጫ ለይስሙላ ከማውጣት ለዋይት ሃውስም ለሚመለከተው ወያኔ ለሚደግፉ መንግስታት በሙሉ የተደረገው በህዝባችን ላይ እንዲታወቅና እነዚህ መንግስታት አሜሪካን ጭምር ተቃውሟቸውን በግልጽ እንዲያሳዩ ዛሬ ወጣቱ በደንብ ስለተረዳ ይሄ በኋላ እነሱንም ሀንት እንደሚያድርጋቸው እንደሚያድናቸው ነው ያቀረብነው። ዋይት ሃውስም በዚህ አጋጣሚ ሌሎችም የአሜሪካን ምክር ቤት አባላት ስለተባበሩን ወይዘሮ በርኒስ ጃንሰን ጭምር በጣም እናመሰግናለን። እና እንግዲህ ይሄንን ይመስላል። ጊዜው አሁን ነው። ልክ ነው። ህዝቡን አነሳስቶታል። በህዝቡ በኩል በአገር ቤት በጣም የቀረበ ግንኙነት ስላለን በኦሮምኛ ተናጋሪውም ቢሆን ይሄ ተነጥሎ እንደሚመታ ገብቶታል። ልገነጠል ነው ብሎ ነው የተነሳ ብሎ ወይንም ደግሞ ልክ እነሱ እንዳደረጉት ብለው ሆነጎች የሚያወሩት በጣም የተለየ ነው። እና እኔ የኢትዮጵያን ህዝብ በሙሉ የዚህ ብሔር የዛ ብሔር ሳልል የማጠነቅቀው ሚዲያ ለኢትዮጵያም የቆመም ብዙ የለም በውጪ በጣም ጥቂቶች ናችሁ። ብቸኞቹ እንደውም ሬዲዮ እናንተ ናችሁ ለኢትዮጵያ የቆማችሁት ማለት ነው። ስለዚህ እና ደግሞ የኢትዮጵያ የኢትዮፓትሪዮት ዌብሳይትን ስንመለከት እና ስለዚህ መታወቅ ያለበት ኦነግንና ገበሬውን ለይቶ ማወቅ ያስፈልጋል። መለየት አለብን። አንድ ላይ አንዳንድ ሰዎች እያደረጉ በቀኑ በየቦታው እንትን ለምሳሌ አሁን ሰንዳፋ ኬንያ ዳ አምቦ ኬንያ ዳ እዚህ የኛ ነው አምቦ የኛ ነው ብለው ስላሉ ያ ህዝቡ ላይ የሚፈረድ ሳይሆን የሚሰጣ አስተያየት ሳይሆን ወያኔ ራሱ እያስገደደ ህዝቡን በክልል አስቀምጦታል በቋንቋ በበዛበት ቦታ ስለዚህ አንተ ነው ብሎ ስለሰጠው ሰበታ ኪያዳ ኬንያዳ የኛ ነው ወይንም ደሞ ኪያዳ የኔ ነው ብሎ ወይንም ናዝሬት ስላለ ልገንጠል ማለት አይደለም ኢትዮጵያዊነቱን ጠላ ማለት አይደለም ይሄንን በጣም አደገኛ ስለሆነ ለይተን ማየት ይገባናል ኦነግና የኦሮምኛ ተናጋሪ ህዝብ የተለየ ነው ስለዚህ የጥያቄው የአማራው ብሔር ጥያቄ ነው የአማራው ብሔር ይሄንን ተሸክሞ ላለፈው 25 አመት ወያኔ ከገባ ጀምሮ ሲያልቅ ሲጨረስ ከየቦታው ከሀገሩ እንደ ስደተኛ እየተባረረ አንገቱን እየሰጠ ግንባሩን መጀመሪያ ፊታውራሪ የሆነ ለሚመጣው የውጭ ጠላት ሁሉ በመንቀፍ ከወገኑ ጋር ሆኖ ነፃ ባወጣው ሀገር እንደ ጠላት እየተቆጠረ ሲያባረሩት መሬት እየተነጠቀ እንደ አዲስ ልናየውም አይገባም ነገር ግን ሁሉም ላይ መድረስ ጀመረ ቀስ ቀስ እያለ እንደ በሽታ ይሄ ነው እና ይሄ ስለሆነ በዚህ በኩል እንግዲህ ያለኝ አስተያየት ብቻ ሳይሆን ጥሪ ለመላው ኢትዮጵያዊ ሴቱም ወንዱም ለሀገርም በእውነት የምንታገል ሰዎች ያለምንም የግል ጥቅም ጊዜው አሁን ነው በድጋሚ መተባበር አለብን እከሌ ይጥራን እከሌ ይጥራን መባባል የለብንም ተጠራርተን በመገናኘት ጊዜው በሚፈቅደው ራሱ በቴክኖሎጂው ባቸኳይ ተነጋግረን አንድ ድምጽ ሆነን ያንን ድምጽ ደግሞ መጀመሪያ ለአሜሪካን መንግስት ታዋቂነት እንዲኖረው ታዋቂ የሆኑ ኢትዮጵያኖች ተቀባይነት ያላቸው ኢትዮጵያኖች ስላሉ አንዳንድ ፉክክሩ ቀርቶ ስራው እንዲሰራ በዚህ መልኩ ሁላችንም በየችሎታችን በመተባበር ኃላፊነቱን ወጣን ከዚህ ቀደም እንዳልኩት ይሄንን አድርገን አንድ ድምጽ ሊሆን የሚችል ለሚፈራ ያውናል ብሎ የሚልና የሚተባበረን እንዲተባበረን ይሄ መንግስት ዋናው የአሜሪካ መንግስት ስለሆነ ዓለምን የሚያስከረክረው እንዝርት እድሉ እጃችን ላይ አለ ይሄ ማረግ ምን ይችላል ኢትዮጵያኖች አለን እና በዚህ ይሄን ላለው በዚህ አጋጣሚ በእውነት ብቸኛ የኢትዮጵያ ህዝብ እና የመከራው ድምጽ በመሆን እንደ አንዳንዶቹ እየጠራችሁ ማናገር ማወያየት ሳይሆን ራሳችሁ ታግላችሁ እያታገላችሁ ያላችሁ የኢትዮጵያ ድምጽ ስለሆናችሁ የኢትዮጵያ አንድነት ሬዲዮ ስርጭት ቀጥሎም የኢትዮጵያ ፓትሪዮት ይሄ በህዝቡ ስም በሚዲያ ትልቅ ንግድ እየነገዱበት ያሉትና እንደ ቮይስ ኦፍ አሜሪካም አይነት ደግሞ የአሜሪካ መንግስት ሬዲዮ ጣቢያ ነገር ግን በውስጥ ያሉት በአማርኛም ቋንቋ የሚያነቡት ጋዜጠኞች ተብዮቹ ይሄንኑ የመከፋፈል ጉዳይ ያዙትን ነጻውጭን እኔ የሚሉ የሚያስተናግዱ በየጊዜው ስንት የሚጠየቅ ኢትዮጵያዊ እያለ ስለሁሉም ኢትዮጵያ አካባቢ አገሪቱን እና ህዝቡን ለመከፋፈል የሚሯሯጣውን ድርጅት ተወካዮች ቁጭ ብለው በህዝብ ስም የሚኖሩ እነሱን እየጠሩ በአሜሪካን ድምጽ የሚያስተናግዱ እነሱንና እንግዲህ የእውነተኛ ታጋዩን እውነተኛ ደግሞ ጋዜጠኞች ለምሳሌ ኤስቢኤስ የመንግስት የአውስትራሊያ መንግስት ነው የግል ባይሆንም ነገር ግን ሁሉንም ያለመለየት ባለመገደብ ወገናዊ ባለመሆን የጋዜጠኛ ስራቸውን ጋዜጠኞቹ ያቀርባሉ አቶ ካሳሁንም ይሁን ወይዘሮ ማርታም እና ስለዚህ እናንተ ደግሞ ብቻኛ አንድ ናችሁ ያ ሀቅ ነው እናንተን ከፍ ለማድረግ አይደለም ብትደረጉ ባፍ ምንም ዋጋ የለውም ሳታደርጉ ያደረጋችሁ ያላችሁ ህዝቡ ሳትከፋፍሉ ለሀገር የቆመውን ሳትከፋፍሉ ሁሉንም ተቀብላችሁ በብሔር ሳትሰቁ በማስተናገድ እያታገላችሁ እየታገላችሁ ያላችሁ የብዕርና በብዕርና በብራችሁና በሬዲዮ ትልቅ የኢትዮጵያ ወታደሮች ናችሁ ራሳችሁ። ስለዚህ አውትስታንዲንግ ኢትዮጵያን ጆርናሊስት ኢንተርናሽናል ኮሚቴ በሚል ባለፈው አመት ተቋቁሞ የመጀመሪያው የአመቱ ሰው እና አመቱ ፕሮግራም የሆነው የኤስቢኤስ አቶ ካሳሁን ሰቦቃና የሚዘጋጀው ፕሮግራም ነበረ። በዚህ አመት ግን በፕሮግራም እናንተ ሆናችኋል እውቅና የተሰጣችሁ ብሎም የኢትዮ ፓትሪዮት እንግዲህ እውቅናውን በሰርቲፊኬት ያው እንሰጣለን። ባለፈው አመት በፕላክ ነበር የተሰጠው። ነገር ግን በዚህ መልክ በሰርቲፊኬት በደንብ ተሰርቶ ያው ለራሳችሁ ይደርሳችኋል እና ይሄንን ላበስራችሁ ስለተፈቀደልኝ በ አውትስታንዲንግ ኢትዮጵያን ጆርናሊስት ኢንተርናሽናል ኮሚቴ ላስታውቃችሁ ወዳለሁኝ። አመሰግናለሁ።
በጣም እናመሰግናለን ወይዘሮ ያረሮርቅ። የኢትዮጵያ አንድነት ሬዲዮ የኢትዮጵያዊነት ድምጽ በመሆን የሚያገለግለው ከማንኛውም ድርጅት በላይ ኢትዮጵያ ሀገራችን እንደምትበልጥብን የዓላማ ጽናት በመያዝ ነው። ይህ ዓላማው የብዙ ኢትዮጵያውያንን የሚዲያ ጦት ያሟላ ነው የሚለው ምላሽ በተለያዩ ወቅቶች በድጋፍ መልክ ከያቅጣጫው ደርሶናል። የሬዲዮኑን ዓላማ ለሚጋሩ ከፍተኛ አድናቆት አለን። ዛሬም ደግሞ እርሶ ይህንን በመሰለ ሁኔታ የኢትዮጵያን አንድነት ሬዲዮ ሲያቀርቡት የጋራ ደስታችን ነው በማለት አክብሮት በተመላበት የኮሚቴውን ፍጹም አገር ወዳድነት ማድነቅ እንፈልጋለን። የኢትዮጵያ አንድነት ሬዲዮ ማበረታቻዎች ይደርሱታል። የዛሬውን ሽልማት ወይንም ማሞገሻ ለየት ያለ በመሆኑ ለበለጠ አገር ፍቅርና ወገንተኛነት ልበ ሙሉ ያደርገናል። ስለሆነም በራሴና በስርጭቱ የዝግጅት ክፍል በአባላቱና በደጋፊዎቻችን እንዲሁም በአድማጮቻችን ስም ኮሚቴው ለሰየመን ታላቅ የኃላፊነት ድርሻ በአክብሮት እያመሰገንኩ በዚህ ዙሪያ በሌላ ውይይት እስከምንመለስበት ድረስ ከምስጋና ጋር ደህና ሰንብቱ እያልኩ እሰናበትዎታለሁ። ጤና ይስጥልኝ ወይዘሮ ያረሮ።
እሺ፣ ደህና ሰንብቱ። እናንተም እናመሰግናለን።
አድማጮቻችን የዛሬውን የጥር 1 2008 ዓመተ ምህረት ወይንም የጃንዋሪ 10 2016 ስርጭታችን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን ስርጭት ያስተናገድናችሁ ወርቁ መላና እኔም የቴክኒኩን ንጋፊ ሰጠው ተኮላ ወርቁ። ደህና ሁኑ፣ ቆዩልን። ያን በዚሁ መሰናበታችኋለን። ደህና ሰንብቱ። ድል ለኢትዮጵያ ሕዝብ።
ሸዋንዶ